ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በቅርብ ጊዜ የኢትዮጵያ የኪነ ጥበብ ታሪክ ውስጥ አንድም ብዙም የሆኑ ትጉህ ከያንያንን ጥቀሱ ቢባል የማይረሳ ስም ነው ፈቃዱ ከበደ የሚለው። ሜዳሊያን፣ ህንደኬንና ባቢሎን በሳሎንን በመሰሉ ቲያትሮች የመዲናዋ የቲያትር አፍቃሪያን ያውቁታል። እሱ ግን በዚህ አይወሰንም። በበርካታ የቴሌቪዥንና የራዲዮ ድራማዎች ላይ አሻራውን በመተው በመላ ኢትዮጵያ በርካታ አድናቂዎችን አፍርቷል። በአጫጭር የሥነ ጽሑፍ ሥራዎቹ ከአንባቢያን ጋርም የተዋወቀው ፈቃዱ መምህርም ነው። ወጣቶችን ከኪነ ጥበብ የሚያቀራርብ የውስጥ ስጦታቸውን በትምህርት የሚያዳብር የኔታ መሰል ስኬቶቹን የተመለከቱ ለሽልማት መርጠውታል። የኢፌዴሪ ባህልና ቱሪዝም ሚኒስቴር ለኪነ ጥበብ ባለሙያዎች ባዘጋጀው የእውቅናና ሽልማት ስነስርዓት ላይ በቲያትር ዘርፍ የዛሬ ምሽት እንግዳችን ፈቃዱ ከበደ የገንዘብ የምስክር ወረቀትና የሜዳሊያ ሽልማትን ከወሰዱት መካከል አንዱ መሆኑ ተሰምቷል። እንኳን ደስ ያለህ ለማለት እንወዳለን። እኛ ወበቋ ከጨመረው ከዋሽንግተን ዲሲ፣ እሱ ደግሞ የክረምት ዝናብ ከሚያረሳት አዲስ አበባ በቴክኖሎጂ ድልድይ ተገናኝተናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ለፈቃዱ ያቀረብንለት የመጀመሪያው ጥያቄ በተደጋጋሚ ምን አይነት ሱስ አለብህ ስትባል የስፖርት ሱስ አለብኝ ትላለህ። እንደ ስፖርት ፍቅርህ በታዋቂ ስፖርተኝነት ልናውቅ ሲገባ እንደምን እውቅ ተዋናይ ለመሆን መረጥክ? የኪነ ጥበብና የአንተስ ወዳጅነት ከየት ይጀምራል የሚል ነበረ።
እውነት ነው። በምኖርበት በቄራ አካባቢ ጎበዝ እግር ኳስ ተጫዋች ነበርኩኝ። የተለያዩ ስፖርቶችን እሰራ ነበረ። የተለያዩ ነገሮችን እሰራ ነበር ግን በኋላ ላይ ምን ሆነ? ወደዚህ ያኔም ስፖርትም እየሰራው ወዲያ ወዲህ ወዲያም ወዲህም እያልኩኝ የሚገርመው ግጥም የመግጠም አካባቢያችን ላይ በጣም ብዙ ገጣሚዎች ነበሩ። የተለያየ ስቶሪዎች የሚሰሩ ሰዎች ነበሩ እና ወደዛ በጣም እሳብ ነበር። የሚገርም ግን ሀብትዬ፣ እንግዲህ አሁን እንግዲህ ቀላል አይደለም። እንግዲህ አረጀን፣ እንግዲህ እድሜም እየገፋም ቢሆን ግን በሳምንት 4 ቀንና 5 ቀን ስፖርት ከመስራት ወደኋላ አላልኩም። ፈለቀ የማረ ውሃ አበበ የሚባል እጅግ የማደንቀው ጎበዝ ተዋናይ፣ ጎበዝ ተርጓሚ፣ ጎበዝ ገጣሚ፣ ጎበዝ ደራሲ ምን ይላል? ይበሳጫል፣ ብስጭት ብሎ አንተ ጎበዝ ሯጭ መሆን ትችላለህ እኮ ምን አለበት? ጎበዝ ሯጭ፣ ጎበዝ ኳስ ተጫዋች እና ጎበዝ ተዋናይ መሆን እኮ ይቻላል ይላል። ሜዳሊያ ቲያትርን ሲያይ እና እኔ ግን ጥሪ ያው መክሊት የሚባለው ነገር ወይ ጥሪ የሚባለው ነገር ቀጥታ ወደ አርቱ ወደ ቲያትሩ የመጫወቱ ቲያትር የማዘጋጀቱ ፊልም የመጫወቱ እንግዲህ ሀገራችን ላይ ፊልሙ በከፍተኛ ደረጃ ተሰርቷል የሚባለውን ነገር ባይኖርም ቲያትሩ በከፍተኛ ደረጃ በፍቅር በተለያዩ ነገሮች እየተሞከረ ነው። ወደዛ ውስጥ አለሁኝ እላለሁ። እንግዲህ ወደ ተዋናይ ለመሆን የመረጥኩት ይገርማል። እኔም ከልጅነቴም ጀምሮ ግጥም ስጽፍም የሆነው ነገር ስሞካክርም ልቤ ድንግጥ የሚለው ወደ ትወናው ነው። እንግዲህ ከዛ አልፌ እንዳልኩ ቀላል አይደለም። እንግዲህ ወደ 20 ዓመት እያስቆጠርኩኝ ነው።
ያለ እረፍት ቲያትሮችን አከታትለው ከሚሰሩ ትጉ ተዋንያን መካከል አንዱ ነህ። የፊልምና የተከታታይ ድራማ ስራዎች ላይም በተደጋጋሚ ትታያለህ። ለብሳቸው የምትጫወታቸው ገጸ ባህሪያትስ አይጣረሱብህም ወይ? ሁሉም መድረክ የሚፈልገውን ብቃት ስለማምጣት የምታደርገው ልዩ ዝግጅት አለ ወይ?
በደንብ ነው ማብቃቃው። ለምሳሌ ወቅቱ ላይ ሐሙስ የኮከቡ ሰው የሚል ነፍሱን ይማር ጋሻ አለሙ ገብረአብ የተረጎመው የጀርመናዊ ደራሲ ዳግማዊ ፈይሳ ያዘጋጀው አማኑኤል ሀብታሙ መስከረም አበራና እኔ ፈቃዱ ከበደ የምንጫወትበት እንዲሁም እንዳለ ብርሃኑ የሚጫወቱበት ቲያትር እሰራለሁ ሐሙስ። ከእንደገና ደግሞ እሁድ ባቢሎን በሳሎን ለረጅም ዓመት የታየ ድነ ክፍል የደረሰውና ተስፋዬ ገብረሃና ያዘጋጀው ባቢሎን በሳሎን የሚባለው ቲያትር አለማየሁ ታደሰ፣ ሉሊ አሻጋሪ፣ እንጸተ ታደሰ፣ ፈቃዱ ከበደ፣ ስናፍቅሽ ተስፋዬ፣ ራይል ተሾመ፣ ዳንኤል ተገኝ፣ ጌታቸው ስለሺ፣ ሰላማዊት በዛብ እነዚህ የሚጫወቱበትን ቲያትር እጫወታለሁ። ከኮሮና በፊት ደግሞ ሀገር ፍቅር፣ ከመጋረጃ በስተጀርባ፣ ገራገር፣ ከእንደገና ደግሞ የተለያዩ ቲያትሮችን እጫወት ነበር። ይህን ማድረግበት ምክንያት አብትዬ ምንድን ነው? በደንብ ወድጄው ነው የምጫወተው። እውነት ለመናገር ቢኒያም ወርቁ የዛሬ ምናምን ዓመት 51 ቀበሌ ቄራ አካባቢ ያሉ ትልልቅ አዳራሾችን ሲያሰለጥነን ወደን ሄድ ነው። ሌላ ፊልም፣ የቴሌቪዥን ድራማ፣ የሬዲዮ ድራማ አልነበረም፣ ቲያትር ነበር። ቲያትርን ወደን ወድጄ ስለምሰራ ለቲያትር ተሰጥቼ ነው። ለዚህም ነው አሁን ለምሳሌ ቲያትር ሰርተ ቤት ላይኖር ይችላል፣ መኪና ላይኖር ይችላል፣ የተለያየ ነገር ላይኖር ይችላል። ግን ደስታ አለ። ቤተሰብን ልትበድል ትችላል። ልጆች በፈለጉበት ደረጃ ተቀማጥለው ምናምን ላያድጉ ይችላሉ። ግን ደስ የሚል ኢትዮጵያዊ አስተዳደግ ለማሳደግ ዲሲፕሊን እንደሆነ እንዲኖሩ ለማድረግ በንባቡ በተለያዩ ነገር የታነጸ ባህላቸውን የሚያውቁ ልጆች ለማድረግ ጥረት ታደርጋለን። ሌላው ደግሞ እውነት ለመናገር ቢዚ ነኝ ካላልክ በስተቀር ይቻላል። ማመቻቸት ላድርገው ካልክ የማታደርገው ምንም ነገር የለም። ስለዚህ ቲያትሮቹን ስሰራ በፕሮግራም እሰራለሁ። በነገራችን ላይ ቀልድ አላውቅም። በቀጠርከኝ ሰዓት እመጣለሁ። ልጆቼን ምናምን አይተሃል። በነገራችን ላይ ልጆቹን ሳሰራን የተለየ ነገር ተጠቅሜ ሳይሆን ይህን አርት እኔ ስሰራ በደንብ ተሰቃይቼ በደንብ ብዙ ሰዎች አሰቃይተውኝ አዳራሽ ተከልክዬ ቆሻሻ ቦታ ሰርቼን የመጣሁት። ስለዚህ እኔም የምወደውን ሙያ ደግሞ የሆኑ ልጆች መጥተው ሲወዱልኝ ወድጄ ሳይሆን በግዴ ተቸግሬ ማስተምራለሁ። ስለዚህ ልጆቹ እንዲያውቁ ከእንደገና ማወቅ ብቻ ሳይሆን ከእኔ የተሻለ እውቀት እንዲኖራቸው ፍቃዱ ተማሪዎቹ በለጡት ካልተባለ እኔ አላስተማርኩም። ሁሌ ተኮፍሼ ሁሌ እኔን አንደኛ አድርጌ መሆን አልፈልግም። ይሄ ብዙ የተለመደ ነው። ሁሌ እስኪሞቱ ድረስ አንደኛ ነን የሚሉ መምህሮች፣ አንደኛ ነን የሚሉ አርቲስቶች ያሉበት ሀገር ላይ ያለ ነው። እኔ ደግሞ ይህን አልፈልግም። ተማሪዎቼ ድብን አድርገው ካልበለጡኝ እኔ የመጨረሻ ባለው አስተማሪ አንዱ ነኝ። ስለዚህ ሰዓቴን በአግባቡ እጠቀማለሁ። ቲያትር ሲኖረኝ ቲያትር እሄዳለሁ። በሰዓት ለዚህም ነው ዲሲፕሊን የሚባለውን ነገር ተማሪዎችን አስተምሬያለሁ፣ ለማስተማርም ሞክሬያለሁ። ሌላው ደግሞ ገጸ ባህሪዎቹን ካልከኝ መጀመሪያ እኔን የምደሰተው መጀመሪያ አንተን ለማስደሰት ወይ ደግሞ አዘጋጅ መጥቶ እንዲያደንቀኝ ወይ አብሮ የሚሰሩ ተዋናዮች እንዲያደንቁኝ ሳዊ መጀመሪያ የምሰራውን ስራ እወደዋለሁ ወይ? ገንዘብ፣ እውቅና ምናምን የሚባለው ነገር አንተ ድብን አድርገ ከሰራ መምጣቱ አይቀርም። ስለዚህ ካራክተሩን ፍለጋ የሚፈለገው ቦታ ድረስ እሄዳለሁ። የሚፈለገው ቦታ ደላላ ከሆነ ደላሎች ያሉበት ቦታ፣ ሌባ ከሆነ ሌቦች ያሉበት ቦታ፣ የሆነ ነገር ከሆነ የሆነ ቦታ፣ ሰከራም ከሆነ ጠጅ ቤት ልገባ እችላለሁ ወይ የሆነ ቦታ እና ይህን ደግሞ አንዳንድ ደጋግና ጎበዝ መምህራኖች ያስተማሩን ትምህርትን በብቃት እወጣለሁ። በዚህ መልኩ በደንብ አድርጌ ለመስራት እሞክራለሁ። ለዚህም ነው እንግዲህ እግዚአብሔር ይመስገን እኔ 20 ዓመት ሙሉ ከመድረክ አልወረድኩም። አንዳንድ ሰዎች በእንትን አዋርድ ወስደሃል ተሸልመሃል ሲሉኝ የመድኃኒዓለም ተሸላሚ ነኝ። ለምን ሲሉኝ ሁል ጊዜ መድረክ ላይ ያለው ሁል ጊዜ ስራ ላይ ያለው ምለው ለዛ ነው።
አይን እያየ እኮ ስምህ የብር ስም ሆኗል። እንኳን የብር ለምን የላጲሳ ምን ያገባኝ? በዚህም በዚያም ብሎ ያብላልኝ። ስማ ተፊ፣ በዛ ላይ ደግሞ አድናቆቱስ አቤት አድናቆት እንዴት ደስ ይላል። ነሲቡ ምስትን አሰብከው፣ ነሲቡ ድንቅ ጋዜጠኛ፣ ነሲቡ የፕላኔታችን ምርጥ ጋዜጠኛ። አቤት አድናቆቱ እንዴት ደስ እንደሚል ከፍ
በሰው ጽሁፍ
ያው እንግዲህ ሰው ባለው ነው እንግዲህ።
ቲያትር ሀብታም የማይኮንበት የጥበብ ዘርፍ ነው ይባላል። ፍቃዱን ለአመታት ከዚህ የጥበብ ዘርፍ ጋር አዋዶ ያቆየው ሚስጥር ምንድን ነው?
እኔ መንፈስ ነው የምለው። አሁን ለምሳሌ ባለቤቴ አንዳንዴ ይገርማታል። ምንድን ነው ትለኛለች። ለምሳሌ 5 ወር ሙሉ ምንም ገንዘብ ላታገኝ ትችላለህ። አይገርምም? 5 ወር ሙሉ የቤት ኪራይ ላትከፍል፣ 5 ወር ሙሉ ብዙ ነገሮች እሷ ልትሸፍን፣ የቤት ነገር ምናምን። ያው መቼም እንደምታውቀው 40 ዓመት 50 ዓመት ምናምን በጥበቡ ላይ ሰራን ያሉት ሰዎች ራሱ ቤት የላቸውም መኪናም የላቸው ምናምን እና ትብለ የተውነ ብታየው እላለሁ። መንፈስ ነው መንፈስ። ይሄ አሁን አንዳንድ ሰዎች ስለ ዛር የዛር መንፈስ ታውቃለህ፣ ስቡ የሚያስቀር ይሄ በሃይማኖትም ከሄድክ በጣም ከመንፈሳዊ ህይወት ጋር ይሄዳል። ምክንያቱም ምን መሰለ፣ መድረክ ላይ ሆነ ስካራም ሆነ ሰክረ መጠጥ እየጠጣ የስካርን ቆሻሻነት የስካርን ቤት አፍራሽነት ታሳያለህ። ጫት ቃሚ ሆነ የጫትን ኢየሱስን መጥፎ ነገር መታሳየው መድረክ ላይ ነው። ልክ አንድ አባት መድረክ ላይ ሆነው ወይ ቤተ መቅደስ ወይ አንድ ሙስሊም የስብከት ቦታ ላይ ሆነው የሆነ የሆነ ነገር አስተምረው 30 40 ሰው እንደሚመለሱት ቲያትርም የራሱ የሆነ ትልቅ ኃይል አለው እና ከምነግር በላይ መንፈሱ ከባድ ነው። ለዚህም ነው እየተቸገርክ እኔ እኮ ይኸውልህ የዛሬ ምናምን አመት እኮ ከሰፈሬ ከቄራ 4 ኪሎ ድረስ እየሄድኩ ቲያትር ማር ነበር። መሄዱ ነው እንደሚገርም መሳሳል በላ ደግሞ ተመሬ ወደ ቄራ መለሳለሁ። ምናልባት በቀን አንድ ለት በላ ሁሉ ትችላለህ። ስለዚህ የቲያትር መንፈሱ እጅግ ከባድ ነው። አሁን ለምሳሌ ከዚህ ከእኔ እንግዲህ 20 አመት ሆነኝ። ከዚህ ከ10 አመት በኋላ ፊልም አለ ምናምን አለ ዩቲዩብ ስራዎች አሉ ምናምን አሉ። ብዙ ልጆች ቤተሰብ ለማስተዳደር ገንዘብ የግድ ስለሚያስፈልግ ምናምን ብለው ቲያትሩን እርግፍ አድርገው ትተውታል። እኔ ግን አልተውኩትም። ስለዚህ የመንፈሱ ቁርኝት ኦር ደግሞ ሰው ይላል በቃ እኮ ይላል እንደው በቃ አንተ እኮ የተፈጠርከው ለቲያትር ነው ይላል ሰው። ሰው ስላለ ሳይሆን እኔም ለቲያትር የተፈጠርኩ ስለሚመስለኝ ይኸው ቲያትርን የሞጥኝ ብዬ እስካሁን ድረስ አለው እንጂ እውነት ለመናገር ይኸውልህ ብሔራዊ ቲያትር 2001 ላይ ቲያትር ስሰራ 75 ብር ነበር የሚከፈለው። በጣም በነገራችን ላይ አሳፋሪ ነው። ሀገራችን ላይ ለአርቱ የሚሰጠው መንግስት የሚሰጠው ክብር ህብረተሰቡ አንዳንዱ ነው ማለት የሚሰጠው ክብር አንዳንዱማ እኛንም ሲያገኘን እንዴ ትታያላችሁ እንዴ ይለናል። ልክ እንደ ሆሊውድ አክትረስና አክተሮች ግን የሚሰጠው ክብር በጣም የወረደ ስለሆነ 25 ብር ነበር በመድረክ ቲያትር ሰርተ 25 ብር አንተ እኮ በቀን 25 ብር በላይም ታወጣለህ እንደው ለትራንስፖርት ነው ማለት ከዛ 50 ብር ሆነ ከዛ 70 በ10 ምናምን አመት ብቻ። አሁን እኔ ፕሮፌሽናል እንግዲህ በቲያትር ዲፕሎም አግኝቻለሁ በቲያትር ዲግሪ ተመረ ያለው በልምድ አለ ይሁሉ ሆኖ አሁን የሚከፈለኝ እኔ በመድረክ 500 ብር ነው። 500 ብር ምንም አሁን ምንም አይገዛም። ግን መንፈሱ በጣም ከባድ ስለሆነ የቲያትር ደስታው ልነግርህ አልችልም። 6 ወር ሙሉ ተለማምደህ 6 ወር ሙሉ በሆነ ነገር ተበሳጭተህ ቲያትሩ የተመረቀለት ግፍፍ ብሎ ሌላ አዲስ ሰው ትሆናለህ። ስለዚህ መንፈሱ ከባድ ነው። መንፈስ በቃ ከምነግር በላይ መንፈሱ ከባድ ነው። ስለዚህ ገንዘቡን አንድ ቀን አስበው አታውቅም። ገንዘቡማ በየቦታ ይከፈላል። ድንገት እኮ የሆነ ሰው ቦሌ መሃል ቺስታ ሆነ ምንም ገንዘብ ሳይኖር ወክ ያረክ ውይ እከሌ ነው እንዴ ፍቃዱ እንትን የሰራው ቲያትር እንደው በቃ መቼም ይቅርታ አርግልኝ እንደው ይሄን በማለቴ በጣም ይቅርታ አርግልኝ። ዘፋኝ ቢሆን ግንባሩ ላይ ይሸልመው ነበር እንደው የሆነች ነገር እንደው ምናም ይላል። ሰው ይከፍላልና የልብህን ከሰራ ወደ ከሰራ ይከፈላል። ልጆች ራሱ ጤነኛ ሆነው ከኖሩ ልጆች ብሩህ ጭንቅላት ካላቸው ከዚህ የበለጠ የመድረክ ክፍያ አለ? የለም።
ካነሳ ነው አይቀር ኢትዮጵያ ተሰጥኦ ያላቸው ዜጎቿ ከአሁኑ በላይ ተጠቃሚ ሆኑ ዘንድ ሐሳብ አበርክት ብትባል የምትጠቁመው አንድ የመፍትሄ ሐሳብ ምንድን ነው?
ኢትዮጵያ ተሰጥኦ ያላቸው ብዙ ልጆች አሏት። በጣም እጅግ በጣም እኔ እንኳን ይኸውልህ አሁን ራሱ ተጠቅሜ ሳይሆን ግዴታዬ ነው። ግዴታዬ የተለየ እውቀት ኖሮኝ ወይ የተለየ ተአምር በውስጤ ኖሮ ሳይሆን ያለኝን ግን ማካፈል ስላለብኝ ልጆች አስተምራለሁ። ልጆች በማስተምርበት ሰዓት በጣም እደነግጣለሁ እና አንዳንዴ እንደውም አይ እኔ እናንተን ለማስተማር ሳይሆን ልንማማር ነው የመጣሁት እምላቸው በርካታ ልጆች አሉ። በጣም ተስጦ አላቸው። ግን እውነት ለመናገር ኢትዮጵያም ሳይሆን አፍሪካ ትውድም ይሄ ልጆቿን አታከብርም። ጋዜጠኛ በለው ተዋናይ በለው እግር ኳስ ተጫዋች በለው ምናምን አፍሪካ ልጆቿን በደንብ የማየት በደንብ የማስተዋል ነገር የላትም። ለዛም ነው ታለንት ያላቸው ልጆች የማታገኘው እና በዚህና በመሳሰሉት ምክንያት ተስጦ ያላቸው ልጆች ወደኋላ ይቀራሉ። ስለዚህ በእያንዳንዱ ሙያውን አክብሮ የሚሰራ ባለሙያ ካለ ግን ባለ ብዙ ተሰጦ ባለሙያዎች ኢትዮጵያ አላት። እነሱን ከፍ አድርገን አክብረን ከሰራን ኢትዮጵያ ብዙ ባለሙያዎች አላት።
ፍቃዱ ቀደም ብለን እንደተጠቀስነው በተለያዩ የኪነ ጥበብ ስራዎች ውስጥ ተሳትፏል። ለብዙ ተመልካቾች የሳቅ የደስታ ምንጭም ሆኗል። ከልብ የማይወጡት 3 ስራዎችን ጥቀስ ብትባል የትኞቹን ትዘረዝራለህ?
በአጋጣሚ ሆኖ ሀብትዬ አዘጋጆችም የሚሰጡኝ ፈገግ የሚያስብሉ ወይ ኮሜዲ ስራዎች ናቸው። በእርግጥ የተለያየ ስራዎች ለምሳሌ ህንደኬን ማንሳት ይቻላል፣ ዱር ያደረ ፍቅር እና የተለያዩ ስራዎችን ሲሪየስ የሆኑ ነገሮችን ሰርቻለሁ። እንደ አክተር እኔም ከዚህ በፊት ተጠይቄ አንድ አክተር ኮሜዲውንም ትራጀዲውንም የሚያስቀውንም ሲሪየሱንም ሁሉንም ነገር ካልተጫወተ ኮሜዲ ብቻ ወይም ደግሞ ትራጀዲ ብቻ አንድ አይነት ነገር ወይም ታይፕ አክተር የሚባል ከሆነ ተዋናይ አይደለም። ከዘመዶቹ ገንዘብ ፈልጎ የሆነ ድንች ወይ ቲማቲም ወይ የሆነ ነገር ወይ ደግሞ አትክልት ፍራፍሬ ወይም ደግሞ ጥራጥሬ መሸጥ አለበት እላለሁ። እና እኔ በአጋጣሚ ግን ብዙ ዳይሬክተር አንዴ እንደውም ኢንተርቪው ተጠይቄ ኮሜዲ ስራዎች ብቻ ነው በብዛት የምትጫወተው ሲባል፣ አዎ ኮሜዲ ከባድ ነው በነገራችን ላይ ሰው ማሳቅ የኢትዮጵያ ሕዝብ ምክንያቱም አንተን ጨምሮ ሁሉም ሰው ኮሚክ ነው። አሜሪካም ያለው አውስትራሊያም እንግሊዝም ምንም ያለው የኢትዮጵያ ሕዝብ አረብ ሀገርም ያለው ብታዩ የኢትዮጵያ ሕዝብ በጣም ኮሚክ ነው እና የኢትዮጵያን ሕዝብ ማሳቅ ከባድ ነው እና እኔ ደግሞ ለዚህ እግዚአብሔር ለዚህ ስለሰጠኝ ደስ ይለኛል። ግን ጥቀስ ካልከኝ ሜዳሊያ የሚባለው ሯጮኝ የሰራሁት ብዙ ሯጮች የወደዱት እና ዘፋኞች የወደዱት ቲያትር፣ እኔም ደግሞ ሩጫ ያው ከባድ ሙያ እንደሆነ አምናለሁ ሜዳሊያ ቲያትር በአንደኝነት አስቀምጠዋለሁ። አሁን በመታየት ላይ ያለው ደግሞ ባቢሎን በሳሎን የሚሰኘው ቲያትር በጣም በጣም የሳቅ ምንጭ ነው። አሁን ድረስ እንግዲህ እና አለማየሁ ታደሰን ሉላ አሻጋሪ እንግዲህ ዛሬ 20 ዓመት ነው የጀመሩት። እኔ ደግሞ እኔና ዳንኤል ተገኝ ደግሞ ከገባን 12 ዓመት ሆኖታል። እንግዲህ አስብ ይህን ሁሉ ዓመት በሳቅ እየታየ ነው። አንዳንድ ሰዎች እንደውም ሌላ ቲያትር አትችሉም እንዴ ወይ አትሰሩም እንዴ ይባላል። ግን አንተም እዚህ ላይ ጥናት ማድረግ ትችላለህ። በሰለጠነው ዓለም ላይ 20 ዓመት ከዛም ዓመት በላይ አንዳንድ ቲያትሮች የተለያዩ ተዋናዮች እየተለዋወጡ ይታያሉ። ከዛ ደግሞ አገር ፍቅር የተጫወትኳቸው ብዙ ቲያትሮች አሉ። መስተፋቅር የሚባል ቆንጆ ቲያትር ነበረ። የማኪያቬሊ ቲያትር ነው፣ ዳግማዊ ፈሪሳን ያዘጋጀው። ኃይሉ ጸጋዬ የጻፈው ከራስ በላይ ራስ የሚባል ከአበበ ተምትም ጋር ከየለን በድሉ ጋር ከሄኖክ ጌታቸው ጋር የተጫወቱ ቆንጆ ቆንጆ ቲያትሮች አሉ። በአጋጣሚ እድለኛ ሆኜ ከምወዳቸውና ከማከብራቸው አሪፍ አሪፍ አዘጋጆች ጋር ተጫውቻለሁ። እንግዲህ እነዚህ ቲያትሮች ለእኔ በጣም የሳቅ ምንጭ ናቸው ላለው አፍ
ናፍቆኛል።
ሌላው ብዙ አድማጮች ያልሰሙት ጉዳይ የቲያትር መምህር መሆንህን ይመስለኛል። ተሰጥኦ ያላቸውን ወጣቶች አሰባስበህ ቲያትር ታስተምራለህ፣ ከታዋቂ ሰዎች ጋር የልምድ ልውውጥ እንዲያደርጉም ታግዛለህ። ይህን ተግባር እንድትፈጽም ያነሳሱ ምክንያቶች ምንድን ናቸው? ተማሪዎችህስ በምን ሁኔታ ላይ ይገኛሉ?
ይህን ያደረገኝ ምን መሰለ፣ ቄራ 51 ቀበሌ 42 ቀበሌ 43 እንደዚህ የተለያዩ አዳራሾች እኔ ቢኒያም ወርቆ ነው እንግዲህ የኛ ኮች እንለዋለን ሞሪኖ ነው የምንለው በቲያትር በኳሱ ሞሪኖ። ያው በተለያየ ምክንያት እንደሚወጣ እኛ ደግሞ ቢኒያም ለእኛ ቢኒያም ወርቁ አሰልጣኛችን ነው። ቲያትር ያኔ ያስጀመረን ከልጅነት ልጅ እያለን የዛሬ 20 ዓመት ልጅ እያለን እንግዲህ ከትምህርት ቤት ወጥተን ወዲያ ወዲህ ምናምን ስንል እሱን ያስተማረን እና በጣም በስቃይ አልፈናል። እውነት ለመናገር እንዳልኩ ደግሞ ክልል 14ን የቲያትር ማር ነበር። የስድስት ቁጥር የትራንስፖርት አንድ ብርና ስሙን ያጠን አጥቼ እኔ ከአራት ኪሎ ቄራ እየተመላለስኩ ማር ነበረ። ብዙ ስቃዮች ነው ያየሁት። ከዛ እኔ ያለፍኩበትን ሳየው በጣም ከባድ ነው። ከዛ እነዚህ ልጆች ግን ሊማሩ ሲመጡ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትንሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት መሞክረው። ምክንያቱም እነዚህ ልጆች ድንች እንነግድ ወይ ቲማቲም እንነግድ ቃሪያን እንነግድ እና እናትርፍ ወይ ደግሞ አሁን እንደሚያደርጉት ስግብግብ ነጋዴዎች እናቶቻችንን እናስለቅስ፣ 10 ብር የሚሸጠውን 50 ብር እንሽጥ አይደለም ያሉት። የምወደውን ሙያ ወደውን የመጡት ስለዚህ ያለ የሌለኝን ጊዜ ያለ የሌለኝን ነገር ተዘጋጅጄ ተጠንቅቄ ነው ሄጄ የምሰጠው። ምክንያቱም ያለፍኩበትን ነገር አቃለሁ። ከእንደገና ደግሞ የቲያትሩን ቅድም ጠቅሼላለሁ። ቲያትሩ መንፈስ አቋለው እንዴት ከባድ እንደሆነ እንዴት ይበላል የወገብህን ማሉን እከክ ብትባል በቃ በጣም ወይ ሰው ካላከከለ በጣም አስቸጋሪ ነው። የቲያትር ህይወት የመድረክ ህይወት በጣም ከባድ ነው። ስለዚህ ስግብግብ ብዬ ነው ያለኝን ለመስጠት እግዚአብሔር የሰጠኝን ጸጋ በንባብ በትምህርት ያገኘዋትን ከተለያየ ቦታዎች ከጓደኞቼም ከትምህርትም ከመጽሐፍም ያገኘሁትን ነገር ለመስጠት ስግብግብ ብዬ የሚሄደው በዚህ ምክንያት ነው። ከዛ ደግሞ እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ነው ያሉት። አንዳንዶቹ አብዛኞቹ ደግሞ በልጠውኛል። ስለዚህ እንዴት እንደምደሰት እና ቅድምም ጠቅሼልሃለሁ ዘላለም ዓለማችንን አንደኛ ነን ከሚሉ አንዳንድ ሰዎች ይሄኛው ደስ ይላል። መምህሩ ተማሪዎቹ በለጡት ከተባለ ቆመ ማጨብጨብ አለብህ አንተ። ምክንያቱም እኔ ማስተመረው እንዲበልጡኝ ነው እንዲበልጡኝ ካለበለዚያማ ዝም ብዬ ደሞዝ እንዲከፈለኝ ነው መዳከረው። እና አብዛኞቹ አሪፍ ጻፊዎች ሆነዋል። አብዛኞቹ አሪፍ ተዋናይ ሆነዋል። አብዛኞቹ አሪፍ አዘጋጆች ሆነዋል። ለምሳሌ አላዛር የሚባል ልጅ አለ። አላዛር ሳልልኝ የኔ ተማሪ ነው። ቴድሮስ ሽዋንግዘው፣ ሰላም ተስፋዬ፣ አናን ታሪክ፣ ቃል ኪዳን ጥበቡ፣ አዎ እነዚህ በቃ በጥቂቱ እነዚህ በጣም አሪፍ የሚባሉ ናቸው። ስለዚህ በዚህ ምክንያት ነው።
ከተዋናዩ ደራሲውና መምህሩ ፍቃዱ ከበደ ጋር የጀመርነውን ጨዋታ እዚህ ጋር ገታ እናድርግና ሁለት ወጣት ከያንያንን እንተዋውቅ። በሚሰጠው የቲያትር ስልጠና ውስጥ ያለፉ በዘርፍ ውስጥ ተስፋ የሚጣልባቸው ከያንያን ናቸው። ሻዊት መኮንንና ቴዎድሮስ ሽዋንግዘ ይባላሉ። ስለ መምህራቸው ፍቃዱ ከበደ ጥቂት እንዲነግሩኝ ጠይቄያቸዋለሁ።
በመጀመሪያ እጅግ ስለምወደውና ስለማከብረው ውዱ መምህሬ እንዲሁም ወንድሜ ስለ ፍቃዱ ከበደ እንድናገር እድሉን ስለሰጠኝ ከልብ ያመሰግናለሁ። ፍቃዱ ከበደን የምታውቂው ከመቼ ጀምሮ ነው ላልከኝ፣ ከ2000 ዓመተ ምህረት ጀምሮ ነው በእኛ አቆጣጠር ማለት ነው። አንድ ተማሪ ለመማር ፍላጎት ካለው የቱንም ያህል ቢያደክመው የፈጀበትን ጊዜ ፈጅቶበት በቃ በጣም ብቁ ያደርገዋል። ምንም አይደክመውም፣ በቃ አይሰለችውም። እኔ እንደውም በጣም ነው የሚገርመኝ ይሄ ባህሪ። አንዳንድ ተማሪዎች ሰው ፊት የመቅረብ ፍርሃት ያላቸው የሚፈሩ ልጆች፣ ለምሳሌ እኔ ሰው ፊት ቀርቦ ስሜን እንኳን የመናገር በጣም ፈራ ነበር፣ እርበተበት ነበር። ግን በሱ ከፍተኛውን እርዳታና ጥረት መድረክ ላይ ወጥቼ ለመተወን በቃ ሌላ ዓለም ውስጥ ገብቼ እንድተውን ረድቶኛል። ያ ደግሞ በጣም ለእኔም ትልቅ ስኬት ነው፣ ለሱም እርግጠኛ ነኝ። ምክንያቱም ከምን እንዳነሳኝ እንዴት እንዳስተማረኝ ስለሚያውቀው ለሱም ትልቅ ስኬቱ ነው። ለዛ ደግሞ ከልቤ በጣም አመሰግነዋለሁ። ይሄ ተማሪዎቹ አንባቢ እንድንሆን በጣም ይፈልጋል እና መድረክ ላይ ስራ ስንሰራ መጽሐፍ ገዝቶ በራሱ ውጪ ማለት ነው ለብዙ ተማሪ ይሸልማል። ማስቲካ ስታኝክ ምናምን ካየ ምን ይላል መሰለ፣ እኔ እኮ መጽሐፍ ገዝቼ የምሸልማችሁ ከልጅ ወተት ላይ ቀንሼ ነው። ማስቲካ ከምታኝኩበት በርገር ከምትበሉበት ለምን መጽሐፍ አትገዙም የሚለን ነገር ሁሌ አይረሳኝም።
ፍቄ የሚገርም ድንቅ አስተማሪ፣ የመልካም ስብዕና ባለቤት የሆነ እና ለሙያው የመጨረሻ ትልቅ ዲሲፕሊን ያለው በወሬ ሳይሆን ፕራክቲካሊ ያየነው ዲሲፕሊን ያለው ሰው ነው። በእውነት የእውነቴን ካወኳቸው የጥበብ ሰዎች ውስጥ በጣም ለኔ ትልቅ ዋጋ ያለው ፍቄ ነው። ከምንም በላይ መጀመሪያ ዲሲፕሊን ያለው ወጣት፣ ሞያ እውቅና ምናምን የምትለው ብዙ ነገር ችሎታ የምትለው ዘግይቶ ይመጣል። ዲሲፕሊንን የመሰለ ነገር ግን የለም ነው የሚለው ሁሌ። የእውነት እኔ አዲስ አበባ ዩኒቨርሲቲም ገብቼ ተምሬያለሁ። ቲያትሪካል አርት ተመርቄ ወጥቻለሁ። እኔ እዛ ያላገኘሁትን ፍቄ ነው በቃ እኔ ከሰራኝ የምለው ፍቄ ነው። እውነት ለመናገር የማትረሱት ላልከኝ በአጋራ ደስ የሚለኝ የፍቄ ክላስ በየ15 ቀኑ የምናዘጋጀው ፐርፎርም ከማድረግ በዘለለ ደግሞ በጎ አድራጎት ላይ የሚሰራል። ሁሌ እንደዚህ ገንዘብም እያዋጣን ልብስ፣ ጫማ ምናምን ይዘን እንሄዳለን። በህይወት የማረሳው ግን መቄዶንያ ሄደን እዛ የነበሩትን ሰዎች ቲያትር አቅርበንላቸው የተወሰነ ብር አዋተን ጫማ ልብስ ያለንን ሁሉ ነገር ይዘን ሄደን የጠየቅናቸውና በጣም ደስ ብሏቸው ሽማግሌዎቹ አሮቢቶቹ አረጋውያኑ በጣም ደስ ብሏቸው እስቲ እንደዚህ የመጣችሁ ትንሽ እንኳን አዝናኑን በጣም ነው እናመሰግነው ምናን ብለው መርቀውን የሸኙን ጊዜ የውነት የውነት መቼም በህይወቴ ማረሳው እሱ ትልቁ ጊዜ ነው። አጠቃላይ ከፍቄ ጋር ያሳለፍኩት ጊዜ ገና ከዚህ በኋላ ማሳለፈው በጣም ማደንቀው በጣም የምወደው ሰው ነው ፍቄና በጣም ደስተኛ ነኝ። በጣም እኔ ነገ በጥበብ በቲያትር ትልቅ ቦታ ብደርስ የፍቄ ጋር ያሳለፍኩት ህይወት ነው የሰራኝ ብዬ ነው በልበ ሙሉነት መሰክረው።
ሸዊትና ቴዎድሮስን በአድማጮቼ ስም በእጅጉ አመሰግናለሁ። እንግዲህ ፍቃዱ ግጥም በጠመንጃ የተሰኘ አስቂኝ ወጎችና አጫጭር ታሪኮች ስብስብ መጽሐፍም አሳትመሃል። ሌሎች የሥነ ጽሑፍ ሥራዎችም እንዳሉ አውቃለሁ። የሥነ ጽሑፍ ዝንባሌህ ትወናው የቆሰቆሰው አዲስ ግኝት ነው ወይንስ ወትሮውንም የነበረና ጊዜ የሚጠብቅ ስሜት ነበረ?
ግጥም በጠመንጃ በጣም ቆንጆ ስቶሪ ነች። የአንድ ካምፕን ግቢ የሚጠብቅ ዋርድያና የአንድ የተዋናይ ታሪክ ነው። 18 አጫጭር ልቦለድና የወግ ስብስቦች ናቸው። ቀጣይ ደግሞ 3-4 ስራዎች ወደፊት እንደ እግዚአብሔር ፍቃድ ይወጣሉ። እንግዲህ እውነት ለመናገር እንግዲህ የህትመቱም ነገር የገንዘቡም ነገር ምናምን እንዳለ ነው። ግን በእርግጠኝነት ወደፊት የተጻፉት ሁሉ አሁንም የተስተካከሉ ነው ይወጣሉ። ይሄን ነገር እውነት ያመጣው ይሄ ከቲያትሩም በፊት ነው። ከቲያትሩም በፊት በጣም ልጅም እያለሁ እጫጭር ነበር። ነፍሷን ይማርና እናቴ ወይዘሮ ፍሬው ጥላውን ይህ ልጅ እንደው ምንድን ነው እንደው በቃ ክትተኛ ነው የሚሆነው ምናምን ትላለች። እቺ ሴትዮ ያማታል እንደ እኔ አደገኛ ኳስ ተጫዋች ነው መሆኑ ወደፊት ሀገሬን በኳሱ ማስጠራ በፎርቤች በመቀስ ምትጎል ማገባ ልጅ ነኝ ምንድን ነው እቺ ቲያትር የምትለው ላለው። ጽሑፉ የመጣው ድንገት ከአርቱ ወይ ከትወናው ምናምን ሳይሆን እንደውም ከትወናው በፊት ብዙ የተሰሩ ነገሮች አሉ። በእርግጥ አሁን አንዳንዶቹን አሁን ከሼልፍ ውስጥ አውጥቼ ኮተቶቹን ወረቀቶቹን ሳያቸው ያስቁኛል የተጻፉትም ነገር። ግን አንዳንዱ ደግሞ ሀሳባቸው በጣም አሪፍ የሆኑ ነገሩን እንደ አዲስ የጻፍኳቸው ናቸው።
ፍቃዱ በቀጣይ ዘመናት ለሚወዱና ለሚያከብሩ የስራዎች ተከታዮች ልታበረክታቸው ስላሰብካቸው ስራዎች ጥቂት እናውራ።
እሺ፣ ቀጣይ እንግዲህ ሀብትዬ ካልከው አንድ ስንታየው ታዬ የሚባል ጎበዝ ልጅ አለ። መልት የሚባል ቲያትር አዘጋጅተዋል። ከዛ ጋር ደግሞ እኔ ለብቻዬ የሰራሁት የዛሬ 2 ዓመት አካባቢ የሰራሁት ኮሚቴው የሚል ወደ 11 ካራክተር ይሄ እንግዲህ ይሄ ቲያትር አርትስ ቴሌቪዥን ለረጅም ጊዜ ተላልፏል። እዛ ላይ ያዘጋጀው ስንታየው የሚባል ልጅ አለ። ከሱ ጋር ዳስ ቲዩብ DAS ዳስ ቲዩብ የሚባል አንድ ቲዩብ ከፍተናል። እዛ ላይ በተለያየ ትምህርት ቤቶች የምናስተምራቸውን ነገሮች በዳስ ቲዩብ ላይ መሰረታዊ የትወና ጥበብን ለማስተማር በቅርብ ዝግጅት አድርገናል እያደረግን ነው። ይህንን በዳስ ቲዩብ ላይ እናስተላልፋለን። በእኔ ጋር ደግሞ ለጠየከኝ ጥያቄ ተከታታይ የሚወጡ ጽሁፎች አሉ፣ ወጎች አሉ። በመጽሐፍም ተከታታይ የሚወጡ በዚሁ በዳስ ቲዩብ ላይ አስተማሪ የሆኑ ሾርት ሙቪዎች አሉ። አሁን ላይ ደግሞ እንግዲህ ቅድም ጠቅሻለሁ በብሔራዊ ቲያትር ሐሙስና እሁድ የኮከቡ ሰውና ባቢሎን በሳሎን እየሰራው ነው። ሌላም ደግሞ አፍሮ አካዳሚ የሚባል ፒያሳ አካባቢ በሚገኝ አንድ ትምህርት ቤት ውስጥ ደግሞ የተለያዩ የትወና ፍቅር ያላቸውን ልጆች ደግሞ ድፍት ቀና እያልኩኝ አክቲንግ ክላስ እሰጣለሁ። የተጻፉ በተለይ ደግሞ ባለፈው የኮሮና ዘመን ኮሮና ያው ከቤት አላስወጣንም ነበረ፣ ቁጭ አድርጎን ነበረ። ያን የተጻፉ ቆንጆ ስራዎች አሉ። እነሱን እንግዲህ ተመልካቹ በሚፈልገው መንገድ ለተመልካቹ ለመላክ ለማድረስ ዝግጅት ላይ ይገኛለሁ።
የዛሬ ምሽት እንግዳችን ተዋናይ ደራሲና መምህሩ ፍቃዱ ከበደን በአድማጮች ስም አመሰግናለሁ። የድምፅ ምህንድስናውን ሲያከናውን ያመሸው ኤልያስ አስማረ ነው። ሰለሞን አባተ በአርትኦት፣ ሀብታሙ ዝዩም ደግሞ በመስተንግደው አብረናችሁ ነበር። የቸር ሳምንት ይሁንላችሁ። መልካም ምሽት።